ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬ መስከረም 10 2011 ዓ ም ምሽት ዝግጅታችን በወቅታዊ ሁኔታ ላይ ውይይት ይዘናል።
ለሀገራቸው፣ ለምድራቸው ከናተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሃል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው።
የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ አንዱዓለም አራጌ ናቸው። ጋዜጠኛ እስክንድር ነጋም በውይይቱ ተካቷል።
ከኢህአዴጎች ደግሞ ያለው እንቅስቃሴ አለ። እንደ አንድ ምሳሌ የምናነሳው እዚያ ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነው ግርግር ነው። ከዚህ በፊት ሶማሌ ውስጥ በዚህ ተመሳሳይ ነገር አይተናል። በሌሎች ቦታዎች በደቡብ ክልል ውስጥም አንዳንድ ጊዜ በአማራ ክልል ውስጥም እንደዚሁ ብልጭልጭ የሚሉ ነገሮች አሉና ይሄ ኢህአዴጎች ያሉት ነገሮች የተጀመረውን ሰላማዊ ሽግግር ወደ ዲሞክራሲያዊ ስርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ነው።
የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባል አህመዲን ጀበልን ተጠይቀዋል።
ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ።
ሌላ ዘገባም አለን። በአማራ ክልል የሚገኙ ትምህርት ቤቶች አብዛኞቹ ከደረጃ በታች መሆናቸውን የአማራ ትምህርት ክልል ትምህርት ቢሮ አስታውቋል።
በዚያኛው ዳታ ተመሳስተን ስናየው ግን ከ80% በላይ ደረጃቸው ከደረጃ በታች ደረጃ 2ና ደረጃ 1 ማለት ነው።
የትምህርት ቢሮ ኃላፊው ዶክተር ይልቃል ከፋለ ናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዓለም አቀፍ አጫጭር ዜናዎችን ልናስደምጣችሁ ተመልሰን መጥተናል። መጀመሪያ ወደ ኢትዮጵያ ጉዳይ ነው የምናልፈው። ስያሜውን ወደ ኦሮሞ ዴሞክራሲያዊ ፓርቲ የቀየረው የኦሮሞ ሕዝቦች ዴሞክራሲያዊ ድርጅት 14 ነባር አመራሮቹን በክብር ማሰናበቱን አስታወቀ። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ስያሜውን የቀየረው ኦህዲድ ያሰናበታቸው ነባር አመራሮቹ አቶ አባዱላ ገመዳ፣ አቶ ጌታቸው በዳኔ፣ አምባሳደር ኩማ ደመቅሳ፣ አምባሳደር ግርማ ብሩ፣ አምባሳደር ድሪማ ኩማ፣ አቶ እሸቱ ደሴ፣ አቶ ተፈሪ ጥያሩ ይገኙበታል። እንዲሁም አቶ አምባሳደር ደግፌ ቡላ እና አምባሳደር ሱሌማን ደደፎም በክብር ተሰናብተዋል። አምባሳደር ጊፍቴ አባስያም ከተሰናበቱት መካከል አንዷ ናቸው። በሌላ ዜና በቡራዩ ከተማና አካባቢዋ በተፈጸመ ግድያ፣ የአካል ጉዳት፣ ዘረፋና ሌሎች ወንጀሎችን ፈጽመዋል በሚል የተጠረጠሩ ግለሰቦች ፍርድ ቤት መቅረባቸውን እንዲሁ የአገር ውስጥ መገናኛ ብዙኃን ዘግቧል። በቡራዩና አካባቢዋ የአካል ጉዳት ዘረፋና ግድያ ጋር በተያያዘ የተጠረጠሩ ግለሰቦች ዛሬ ቡራዩ የወረዳ ፍርድ ቤት ተረኛ ችሎት መቅረባቸው ታውቋል። የተጠርጣሪዎቹ ቁጥር ብዛቱ ከፍተኛ በመሆኑ 60 ተጠርጣሪዎች በየተራ ፍርድ ቤት እየቀረቡ መሆኑም ተገልጿል። አድማጮች፣ በዚህ ጉዳይ ላይ በነገው ምሽት ሰፋ ያለ ዘገባ ይዘን እንመለሳለን። በሌላ በኩል በድሬዳዋ ከተማ በማህበራዊ ድረገጽ ላይ የተለቀቁ መረጃዎች ግጭቶችን እንዳይቀሰቅሱ የድሬዳዋ አስተዳደር ፖሊስ ኮሚሽን ማምሻውን በሰጠው መግለጫ አሳስቧል። የድሬዳዋ ፖሊስ ኮሚሽን እንደሚለው በማህበራዊ ድረገጽ ላይ ለሁከትና ግጭት በር የሚከፍት ሁኔታ ባለበት መልኩ በመኖሪያ ቤቶች ላይ የውጭ የአጥሩ በር ላይ ምልክት በማድረግ የተደረጉት ምልክቶች ለጥቃት ዝግጅት የተደረጉ ናቸው የሚል ማህበራዊ ሚዲያ ላይ ስለተሰራጨ በከተማ ውስጥ ሰው በስጋትና በመረበሽ መካከል እንደነበር ጠቁመው፣ ነገር ግን ጉዳዩን የድሬዳዋ ፖሊስ ኮሚሽን እየተከታተለው በመሆኑ ማህበረሰቡ በሰላም ኑሮውን እንዲቀጥልና ምልክት ካየና እንደዚህ አይነት አጠራጣሪ ሁኔታዎችንም ካየ ለፖሊስ በአስቸኳይ ጥቆማ እንዲሰጥ አሳስቧል።
ወደ ውጭ ዜናዎቹ እናልፋለን። የደቡብ ሱዳን ወታደሮች በዩኒቲ ክፍለ ሀገር በዚሁ የአውሮፓውያን ዓመት ውስጥ ባካሄዱት ጥቃት ህጻናትና አረጋውያንን በቁማቸው አቃጥለዋል። ሴቶችን ደፍረዋል። ሲቪሎችን በጥይትና በብረት ለበስ ተሽከርካሪዎቻቸው እየዳጡ ገድለዋል ሲል አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ወነጀለ። የሰብአዊ መብት ድርጅቱ ትላንት ረቡዕ ባወጣው አዲስ ሪፖርት የደቡብ ሱዳን መንግስት ከሱዳን በሚያዋስነው ዩኒቲ ክፍለ ሀገር ወታደራዊ ዘመቻውን የከፈተው ባለፈው ሚያዝያ አጋማሽ ላይ እንደሆነና ለሁለት ወራት እንደቀጠለ አመልክቷል። በሌላ ዜና በዛው ሱዳን ውስጥ የደቡብ ሱዳኑ የሰላም ስምምነት በጥቂት ቀናት ውስጥ በሀገሪቱ በርካታ አካባቢዎች ውጊያው አገርሽቷል የሚሉ ሪፖርቶች እየተሰሙ ነው። የተባበሩት መንግስታት ድርጅት የሰላም ማስከበር እንቅስቃሴዎች ረዳት ዋና ጸሐፊ ዣን ፒየር ላክሩዋ በኒውዮርክ ለጸጥታ ምክር ቤቱ አባላት ገለጻ ውጊያዎች የተካሄዱት መንግስቱ ተቃዋሚዎች ቁጥጥር ስር ባሉ አካባቢዎች የአስተዳደር ተቋማት ሊመሰረት ከሞከረው በኋላ መሆኑን ሪፖርቶቹ ይጠቁማሉ ብለዋል። ውጊያው የሚካሄደው በማዕከላዊ ኢኳቶሪያና ዩኒቲ ክፍለ ሀገሮች መሆኑን አመልክተዋል። በመጨረሻም ዓለም አቀፍ አውሮፕላን ማረፊያ እንደደረሱ ለበርካታ ሰዓታት በፖሊስ ቁጥጥር ስር ውለው የነበሩት የዩጋንዳ ፓርላማ ተቃዋሚ አባል ድምፃዊው ቦብ ዋይን ቤታቸው ገብተዋል። ሮበርት ኪያጉላኒ መኖሪያ ቤታቸው ሲገቡ በሰጡት ቃል ፖሊሶች ወዴት እንደሚወስዱኝ አላወቅኩም ነበር ብለዋል። ፖሊሶች ለቪኦኤ በሰጡት ቃል የቦቢ ዋይን ደጋፊዎች አብዛኛዎቹ ረብሻ ስለሚፈጥሩ በከተማዋ ጥብቅ የጸጥታ ጥበቃ ማድረግ አስፈላጊ ሆኖ አግኝተነዋል ብለዋል። ጋዜጠኞች አውሮፕላን ማረፊያው እንዳይገቡ ተከልክለው እንደነበርና የቦቢ ዋይን ወንድሞች፣ የሙዚቃ ባንዳቸው አባላትና ስራ አስኪያጁ ታስረው እንደነበር ዓለም አቀፍ የሀገር ውስጥ ዜና ማሰራጫዎች ተናግረዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው የውይይት ክፍለ ጊዜያችን እናልፋለን። ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ውስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም የሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸው አማሃ ዝርዝሩን ይዟል።
ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሠረት በማድረግ ቪኦኤ ሦስት ታዋቂ ኢትዮጵያውያንን አነጋግረዋል። የቀድሞው አንድነት ለዴሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ፣ ዕውቁ ጋዜጠኛ አቶ እስክንድር ነጋ እንዲሁም የኢትዮጵያ ሙስሊሞች ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሐሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ የሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዱዓለም አራጌን ነበር የጠየቅኳቸው።
በሚገርም ሁኔታ በገዢዎቻችን ዘንድም በህዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዴሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው። የፖለቲካ አመራሮችም የግንቦት ሰባትም የኦነግ አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰምቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው ወደ ባሻነት በባይታወርነት ተስፋ ቆርጠው ገድለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት፣ ትልቅ ቅስምን ልብን የሚሰብር ሁኔታ ነበርና ያ ሁኔታ ቀርቶ ለሀገራቸው ለምድራቸው ከናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው።
አቶ እስክንድር ነጋ ይህንኑ ጥያቄ የመለሱት በተለየ መንገድ ነው።
ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባለሁ። አትሊስት ቢያንስ ከኢህአደግ ውስጥ የመቀልበስ አደጋ ወጥቷል። ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ ባቀረቡት ሪፖርት ከዚህ በኋላ በፓርቲው ውስጥ በመንግስት ውስጥ የለውጡን ሂደት የሚቃወሙት ከመፈራገጥ ባሻገር ምንም ያመጡት ነገር የለም። ሂደታችን ለውጡ አስተማማኝ መሰረት ላይ ቆሟል ያሉትን አሁንም ቢሆን ከፓርቲው ውስጥ ከመንግስት ውስጥ አዲሱን የኢህአዴግ አመራር ሊቀለብስ የሚችል ነገር አለ ብዬ ለእኔ አይታየኝም። አዲስ ከውጭኛ አይታየኝም ውስጥ ስላለው ሁኔታ በዝርዝር ባላውቅም፣ በሌላው ገጽታው ደግሞ አሁን ከኢህአዴግ ውጭ ደግሞ ያለው እንቅስቃሴ አለ። እንደ አንድ ምሳሌ የምናነሳው እዚህ አሁን ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግርግር ነው። ከዚህ በፊት ሶማሌ ውስጥ እንደዚህ ተመሳሳይ ነገር አይተናል። በሌሎችም ቦታዎች በደቡብ ክልል ውስጥም አንዳንድ ጊዜ በአማራ ክልል ውስጥም እንደዚሁ ብልጭ ድርግም የሚሉ ነገሮች አሉና ይሄ የኢህአዴግ ውጭ ያሉት ነገሮች የተጀመረውን ሰላማዊ ሽግግር ወደ ዲሞክራሲያዊ ስርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ናቸው። አሁን ገና እዛ ደረጃ ላይ አልደረሱ፣ ግን ወደዛ ሊወስዱት የሚችሉ ናቸው። መጥፎ ምልክቶች ናቸው።
አቶ አመሪን ጀበል ደግሞ የራሳቸው አስተያየት አላቸው።
ህገወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናደርግበት መስመሩ ወይንም ሲስተሙ እኔ እንደምረዳው አልተበጀም። ስለዚህ ተዘግቶ የነበረ ሁሉም ሴኩሪቲ ማድረግና ሁሉም ሀሳቡን ወደ አደባባይ ማውጣት ላይ ሲመጣ በሽግግር መስመር ውስጥ ፍሬሙ ምንድን ነው አስተናግደን የምናልፍበት የሚለው ላይ የተሰራ ነገር ብዙም ካለመኖሩ ጋራ ይህንን እንደ ምክንያት በመጠቀምም ይሁን በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት እንደሆን ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ውስጡንም ታምቆ የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው።
በአሁኑ ጊዜ እንግዲህ ጎልቶ የሚታዩት የሰላምና መረጋጋት እጦት፣ በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተመላበት ግድያና የመሳሰሉት ናቸው እና በዚህ ይህን ሲመለከቱት መንስኤው ምን ይመስለውታል? እርስዎ ምንድን ነው ይላሉ?
እንግዲህ በዋናነት የፖለቲካውን ሂደት ካየን ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ ያው የመጀመሪያው ምዕራፍ ብለን ወስደን፣ ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዛ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ ስልጣን ላይ መኖሩንም ይፈልጋል። ቀጥሎ ሰላምና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል በሚቀጥለው ምዕራፍ። በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ ከልማት ወደ ሰላምና መረጋጋት አጀንዳ እንዲመለስ፣ ከሰላምና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደኋላ የመመለስ ሪቨርስ የሆነ አክሽኖች ይኖራሉ። አንዳንዶቹ ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመክተት አይነት ነገሮችም አሉ። ማን ነው የሚለው እንዳለ ተቀምጦ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ። ለምሳሌ በሌላም አቅጣጫ ደግሞ ማንነት ላይ ተገንብተው የተሰሩ ከፍተኛ ስራዎች አሉ ኢትዮጵያ ውስጥ። ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሔር ማንነትን ነው። እኔ ኢትዮጵያ ውስጥ የብሔር ማንነት ብቻ አይደለም ፕሮብሌም የፈጠረው። ኢትዮጵያውያን አሁን ባለው የፖለቲካ ስርዓት ኢዲዮሎጂው ያው ብሔርን መሰረት አድርጎ ነው አደረጃጀቱ። ትናንት ሶሻሊዝም በነበረም ጊዜ ከዛ በፊት ሃይማኖትንም መሰረት አድርጎ በነበረው ስርዓትም ቢሆን ጭካኔ የሆኑ እርምጃዎች የፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ግራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዛም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ደርሰዋል። ስለዚህ በሁሉም ነው፣ በብሔሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን ብሔረንም የሚያቀነቅነው ይሁን ሌሎች በመደብም ይሁን በተከፋፈለበት አደረጃጀቱ በተኬደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ፣ ዛሬንም ጨምሮና እነዚህ ሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ ጽንፍ የሆነውን ደግሞ ሲያዝ በዛ ጋር ተስታኮ ብዙ ህይወቶች ብዙ ዋጋ የተከፈለበት አንዱን የመጨፍለቅ እና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። እነዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው። ልክ ነው፣ በእርግጥ ባለፉት 27 ዓመታት ብሔር ላይ ትኩረት ተደርጎ ብዙ ስራ ተሰርቷል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሔር ላይ የሚሰራው ብሔሩን አንግል ነው ትኩረት አድርጎ ከፍ አድርጎ የሚያወራው። ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው፣ ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። እንዲህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት ከዛም አልፎ ሰውን አቅጣጫ መስጠትና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለ ሰው ደግሞ ምን ያህል ስሜትን የያዘ ነው ትላል። አንዳንዴ ከስሜት ተቆጥበው መፍትሄ መስጠት ይችላሉ፣ መምራት ይችላሉ ብለህ የምታስባቸውም ሰዎች ስሜቱን ይዘው ፊት ለፊት ሲገኙ ጉዳዩ ውስብስብ ነው፣ የብዙ አመታት ችግር አለ፣ በአንድ ጀንበር የሚፈታ ነገርም አይደለም። ከሆነ ምዕራፍ ወደ ሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉ እና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ሕይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጸመው ማን የተወገዘ ነው።
ለአቶ አንዱዓለም አራጌ ዋናው የችግሩ ምንጭ ሌላ ይመስላል።
እንደሚታወቀው ላለፉት 27 ዓመታት አብረን እንዳልተጋባን እንዳልተዋለድን የደምና ስጋ ውህድን እንዳልሆንን አብረን እንዳልተረገጥን አብረን እንዳልተጨቆንን አብረን ዳር ድንበራችንን እንዳልጠበቅን እንዳልሞትን አብረን እንዳልተቀበርን አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት ስለ ዘረኝነት እንደ ጡጦ እየጋተ ነው ያሳደጋቸው። ከአመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም የተወሰኑት። ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ 27 አመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛ የሚመነጭ ይመስለኛል።
የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለኢትዮጵያ መንግስት መገናኛ ብዙሃን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል።
ከፍተኛ እርምጃዎችን እየወሰደን ያለው በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች፣ ተፎካካሪ ፓርቲዎች ወደ ሀገራቸው ተመልሰው በሙሉ ነጻነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምህዳሩን አስፍቷል። ይሄ ለኛ እንደ መንግስት ሸክም አይደለም ለማለት አይደለም፣ ሸክም አለው፣ ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚች ሀገር ዘላቂ ሰላም ለማምጣት ሲባል ይሄን ያህል ከባባድ እርምጃዎችን እየወሰደ ነው ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው፣ ሰላማዊ ሰልፍ የሚጠራ ብዙ ነው፣ ግርግሩ ገበያውና ድግሱ በጣም ብዙ ነው፣ በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም፣ ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለበት። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው፣ ወጋችን ነው፣ ተገቢም ነው። ነገር ግን ከእንደኛ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች የሚፈጸሙ ተግባሮች ጎጂዎች ናቸው። አንዳንዶቹን እናያቸው። በዚህ ረገድ አንደኛ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉ። በሆነ አጋጣሚ መድረክን ሲያገኙ ሚዲያ ላይ ሲወጡ ህዝብን የሚያቀራርብ ሳይሆን ህዝብን የሚያለያይ ህዝብን የሚከፋፍል የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችንም የምንፈልገው የጋራ አገራችን ሁላችንን የምትጠቅም ሰላማዊ የሆነች አገር እንድትኖረን ነው የምንፈልገው እንጂ ማንም ግለሰብ በተፈጠረው አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል፣ አንዱ ባንዱ ላይ እንዲነሳሳ እንዲቀሰቅስ አይደለም። ይሄንን አንፈልግም።
ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የሕግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዱዓለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል።
መቼም በእነሱ ጫማ ውስጥ ሆኖ ለማሰብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘግየት ነገር ያለ ይመስለኛል። ይግደሉ ያፍኑ ማለት አይደለም፣ ግን እቺ ሀገር ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ በብዙ ሺህ። ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬምት አድርጎ ማስተማራትና ህዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝኖ ሲያጠቃው የነበረው ህዝቡን፣ አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ህዝቡን ከጥቃት ሊታደገው ሊጠብቀው ይገባል። እና የህዝቡን መብት ማክበሩ ተገቢ ነው፣ የሰለጠነ መንገድ ነው። ግን ደግሞ ለእኛ እንግዳ የሆነውን የዲሞክራሲ ስርዓት ሀሳብ ሁኔታ ለማለማመድ ቀድሞው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል፣ ደም ከተቀባን በኋላ ደመ ነፍስ ውስጥ ከገባን በኋላ ጩኸንም ተጋድለንም አናቆመውም።
አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው።
ወደ ዲሞክራሲያዊ ስርዓት የምናደርገው ጉዞ ህግና ስርዓት ካልተገበረ ከዳር ልናደርሳቸው ነው። ስለዚህ ህግና ስርዓት መኖር አለበት። ስርዓት አልበኝነት ማዕቀፍ ውስጥ ሰላማዊ የሆነ ሽግግር ሊኖር አይችልም። ይህ ምንም አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርዓት የሚከበረው? የትኞቹ ናቸው የህግና ስርዓት ጥያቄዎች? የትኞቹ ናቸው የፖለቲካ ጥያቄዎች የሚለው መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርዓት ልንመለሳቸው አችል። የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን በደንብ መለየት አለብን። ሰውን መግደል የፖለቲካ ጥያቄ አይደለም። ሰውን ማፈናቀል የፖለቲካ ጥያቄ አይደለም። ይህ የህግና ስርዓት ጥያቄ ነው። ስለዚህ በዚያ አግባብ መመለስ አለበት። አይ ሽግግር ሂደቱ በምን በየትኛው መንገድ መሄድ አለበት የሚለው ግን የፖለቲካ ጥያቄ ነው። በዛ ረገድ የፖለቲካ መርዳ ያስፈልገዋል። እና በጣም ወሳኝ ነጥብ የምለው ምንድነው፣ የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን መለየት አለበት።
ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ህዝብ፣ መንግሥት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በአማራ ክልል የሚገኙ ትምህርት ቤቶች አብዛኛዎቹ ከደረጃ በታች መሆናቸውን የአማራ ክልል ትምህርት ቢሮ ገልጿል። አስቴር ምስጋናው ተጨማሪ አላት።
በሀገር አቀፍ ደረጃ የትምህርት ቤቶች የጥራት ደረጃ የሚለካው በአራት ደረጃዎች ነው። ደረጃዎቹ የሚመዘኑት ደግሞ በሀገር አቀፍ ደረጃ በወጡ 26 መስፈርቶች ነው። ከፍተኛ የሚባለውና በአራተኛ ደረጃ ላይ የሚቀመጠው ትምህርት ቤት ምቹ የመማሪያ ክፍሎች ያሉት፣ የመማር ማስተማሩ ሂደት ጤናማ የሆነ፣ የተሟላ የትምህርት ቁሳቁስ ያለው፣ ከፍተኛ ውጤት የሚያስመዘግቡ ተማሪዎች የሚወጡበትና ሌሎች መስፈርቶችን ያሟላ ነው። በደረጃ 3 የተቀመጠው ደግሞ ብዙም ከደረጃ 4 ጋር የሚራራቅ አይደለም። በደረጃ 2ና 1 የሚቀመጡ ትምህርት ቤቶች የተቆራረጠ የመማር ማስተማር ሂደት የሚደረግባቸው፣ የትምህርት ቁሳቁሶች በበቂ ሁኔታ ያልተሟሉላቸው፣ ጥሩ ውጤት የማያስመዘግቡ ተማሪዎች ያሉበት ነው። ታዲያ በዚህ ሀገር አቀፍ ደረጃ በወጣው መስፈርት ሲለካ በአማራ ክልል ያሉ ትምህርት ቤቶች በአብዛኛው ከደረጃ በታች ናቸው። ይህንን ያረጋገጡት ደግሞ ዶክተር ይልቃል ከፋለ የክልሉ ትምህርት ቢሮ ኃላፊ ናቸው። ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ
አንደኛው ግብዓትን በሚመለከት የያዘው 25% የሚይዝ ነው ከመቶ።
ሁለተኛው ሂደት መምህር ማስተማሩን የሚመለከት ነው። ይሄ ደግሞ 35%ን ይይዛል። ሶስተኛው ውጤትን በሚመለከት ነው። ይሄ ደግሞ 40% ይይዛል። በአጠቃላይ 100% ይይዛል ማለት ነው። ከዚህ አንጻር የአማራ ክልል ትምህርት ቤቶች ሲለኩ ደረጃቸው ዝቅተኛ ነው አብዛኞቹ ማለት ነው። በዚያኛው ዳታ ተመስርተን ስናየው ግን ከ80% በላይ ደረጃቸው ከደረጃ በታች ነው። ደረጃ 2 እና ደረጃ 1 ማለት ነው።
ታዲያ ደረጃውን ለማሻሻል ምን ጥረት እየተደረገ ነው?
ለ2011 የትምህርት ዘመን ደረጃ ማሻሻል አለብን ብለን ስንነሳ ለምሳሌ በ2010 ላይ 368 ትምህርት ቤቶች ከደረጃ በታች ሆኑትን መርጠን ደረጃቸውን በአንድ አመት ማሻሻል ይቻላል ወይ የሚል የሙከራ ስራ ተሰርቷል። የተለያየ ስልጠና ማነው ተዘጋጅቷል። ተከታታይ ድጋፍና ክትትል ተደርጎላቸዋል። እርሰ መምህር እንዴት የጎደላቸውን መሙላት እንዳለባቸው ትምህርት ስልጠና ተሰጥቷቸዋል። በየአመቱ ተለዋዋጭ ነው የሚሆነው መስፈርቱ ማለት ነው። አንድ ትምህርት ቤት በዚህ አመት ውጤታማ ሊሆን ይችላል፣ በሚቀጥለው አመት ደግሞ ካልሰራ ዝቅተኛ ሊሆን ይችላል ማለት ነው። ስለዚህ ከዚህ አንጻር ተነስተን 368 ትምህርት ቤቶችን በሙከራ ከደረጃ በታች የሆኑትን አይተናል፣ ስንደግፍ ቆይተናል። ከነዚህ ውስጥ ያየነው ምንድን ነው? አብዛኛው ትምህርት ቤት ደረጃውን በቀላሉ ማሻሻል ይችላል የሚል እምነት ወስደናል። በተለይ 79% ደረጃውን አሻሽሏል። ስለዚህ በዚህ አመትም ወደ 1100 ደረጃ 1 የሆኑ ትምህርት ቤቶችን ለማሻሻል እቅድ ይዘናል። ከዚህ ጎን ለጎንም እዚህ ጋር ባይሄድም የትምህርት ቤቶች ገጽታ መሻሻል አለባቸው። አሁን አማራ ክልል ላይ በተወሰኑም ቢሆኑ ዳስ ትምህርት ቤቶች አሉ፣ ዳስ ክፍሎች አሉ። እንዲሁም አንዳንድ አካባቢ ህጻናት ማለት በዛፍ ስር የሚያስተምሩ የሚያቆዩ አካባቢዎች አሉ። ስለዚህ በ2011 ላይ እነዚህን በሙሉ ቋሚ በሆነ ነገር ምቹ በሆነ ነገር መቀየር አለባቸው የሚል ከወረዳ አስተዳዳሪዎች ጋር ከዞን አስተዳዳሪዎች ጋር ስምምነት ተደርሷል። ይሄ አንዱ ነው። ሁለተኛው ደግሞ በጣም ምቹ አልሆነ የትምህርት ግብዓት ያልተሟላላቸው ደግሞ ትምህርት ቤቶች በ2011 በህብረተሰቡ ተሳትፎና በትምህርት ቤቱ አመራር ድጋፍ ግብዓት እንዲሟላላቸው ለምሳሌ መቀመጫ ወንበር የሌላቸው በርካታ ትምህርት ቤቶች አሉ። መቀመጫ ወንበር እንዲኖራቸው፣ አጋዥ መጽሐፍ እንዲኖራቸው የሚለውን ነገር ተነጋግረን በዚህ በጋራ እየሰራን ነው የምንገኘው ማለት ነው።
በክልሉ በዝቅተኛ ደረጃ ከተፈረጁ ትምህርት ቤቶች ተምረው የሚወጡ ተማሪዎች በአገር አቀፍ ደረጃ ካሉ ተማሪዎች ጋር ተወዳድረው ወደሚያልፉበት የከፍተኛ ትምህርት ምዘና ላይስ ውጤታቸው እንዴት ነው?
አምና በጣም በጣም በተሻለ መንገድ የአማራ ክልል 12ኛ ክፍል ተማሪዎች ሰርተው ውጤታማ ሆነዋል። በዚህ አመትም በተሻለ መንገድ ያስፈተነው ተማሪ ቁጥር ያንሳል፣ ግን በማሳለፍ ምጣኔ ሲታይ ከሌሎች ክልሎችም እንዲሁም የተሻለ።
እንዴት ነው ነገሩ? አይጣረስም?
ይሄኛውን ባልተሟላበት መንገድ ተማሪዎች እንዴት ውጤታማ ይሆናሉ የሚለው አንድ ጥያቄ ነው መጠየቅ ያለበት ማለት ነው። ነገር ግን ምንድነው መሰለሽ፣ ለደረጃው ለጊዜው ባይመጥንም በአብዛኛው እውቀትን ክህሎትንና ስነ ምግባርን አጣምሮ የያዘ ነው። ስለዚህ አሁን ደረጃውን የመጠነ ትምህርት ቤት ባለመማራቸው በአጠቃላይ በሀገር ደረጃ ካለው የምዘና ስርዓት ጋር ተወዳድረው ከማለፍ አልገደባቸውም ማለት ነው። ምክንያቱም የተለየ ትኩረት አድርገዋል ማለት ነው። ወይ መምህሩ የተለየ ደግፏቸዋል፣ ወይ ተማሪው ከወላጁ ጋር ሆኖ ቁጭ ብሎ በደንብ አድርጎ እየሰራ የጎደለውን እየለካ እየሞላ እንትን አግኝቷል ማለት ነው። የሚያግዘው የተለየ ኢንቫይሮንመንት አግኝቷል ማለት ነው። አሁን መገምገም መመዘን ትችያለሽ። አሁን በዚህ አመት 640 ያመጡ አሉ። ደብረ ወርቅ አካባቢ 627 ያመጡ አሉ። ከዚያም እዚያ 620ዎቹ በጣም ብዙ ናቸው። በገጠር አካባቢ ያሉት ልጆች ናቸው ያመጡት። ያ ማለት ምንድን ነው? ያ ቢኖር ጠቃሚ ነው። ስራቸውን ያቀለዋል፣ የመረዳት ፍጥነቱን ይጨምረዋል። ነገር ግን እንዳያውቁ በፍጹም አይከለክላቸውም ማለት ነው። ተጨማሪ ጊዜ ይጠይቃቸዋል ማለት ነው። ደረጃውን በማሻሻል የሚያልፈውም አሁን ለምሳሌ ወደ 78% ግማሽና እዚያ በላይ ያመጡ 12ኛ ክፍል ተማሪ። እኛ ግን ብናሻሽለው ኑሮ ደረጃውን ከፍ ብናረገው ኑሮ 100% ልናረገው ነበር። የገባው ተማሪ የሚታሰበውም እንደዚያ የገባው ተማሪ በሙሉ ወደ ዩኒቨርሲቲ ቢያንስ ግማሽና እዚያ በላይ ዩኒቨርሲቲ ላይ ገቡ ይችላሉ፣ ግን ግማሽና እዚያ በላይ ሊያመጡ ይችሉ ነበር።
በአማራ ክልል ከ5 ሚሊዮን በላይ ተማሪዎች እንደሚገኙ ከዶክተር ይልቃር ጋር በነበረኝ ቆይታ ለመረዳት ችያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዛሬው የምሽት ፕሮግራማችን በዚህ ተጠናቋል። ስናስተናግዳችሁ ያመሸነው ዚዮን ግርማና እኔ መስታወት አራጋው ነበርን። መልካም ምሽት። Kun